ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 4 2012 ዓመተ ምህረት ዝግጅታችን ጀመረ።
አሁን አለመጻፍ፣ አለማንበብ፣ አለመዘጋጀት በኋላ ጉዳት ያመጣል። አሁን ያልተዘጋጀሰው፣ አሁን ራስን ያልተዘጋጀሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመን ልምምድ ውስጥ ነው የሚገባው። ራስን ማዘጋጀት ከወዲሁ ካልቻለ
የብልጽግና ፓርቲ ከፍተኛ አመራር አባላት ላለፉት 17 ቀናት የቆዩበትን የፓርቲ ስልጠና ዛሬ ሲያጠናቅቁ የፓርቲው ሊቀመንበር ካደረጉት ንግግር የተቀነጨበ ነው የሰማችሁት። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ትመራለች። ጆጌል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
በቅድሚያ ርዕሰ ዜናዎች። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሊቢያ ውስጥ ጂዲኤፍ በሚል ጊዜያዊ የስደተኞች ማቆያ ካምፕ የነበሩ ኢትዮጵያውያንን ከካምፑ እያስወጣቸው መሆኑን ስደተኞቹ ተናገሩ። ቻይና ውስጥ ከ1100 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለስልጣኖች ገለጹ። የቨርመንት ሴኔተር በርኒ ሳንደርስ ትላንት በኒው ሃምፕሸር በተካሄደው የዲሞክራቶች ቀዳሚ ምርጫ አሸነፉ። ዜና በዝርዝር። ሊቢያ ውስጥ ጂዲኤፍ በሚባል ጊዜያዊ ስደተኞች ማቆያ ካምፕ ተጠለው የነበሩ ኢትዮጵያውያንን ይረዳ የነበረው የተባበሩት መንግስታት ድርጅት የስደተኞች አገልግሎት የተገን ጠያቂነት መብታቸውን ከልክሎ ከካምፑ እያባረራቸው መሆኑን ስደተኞቹ ተናገሩ። ከዓመት በላይ በካምፑ መቆየታቸውን የተናገሩ ኢትዮጵያውያን ዩኤንኤችሲአር ሀገራቸው ሰላም ሆኗልና ተመለሱ የሚል ውሳኔ ካለ ፍላጎታችን አስተላልፎብናል ብለዋል። ዩኤንኤችሲአር ስለ አቤቱታው ምላሽ ሰጥቷል። ገልሞ ዳዊት ዝርዝር ዘገባውን ያቀርባል።
ለአመትና ከዛ በላይ በሊቢያ መዲና ትሪፖሊ በሚገኘው ጂዲኤፍ ማለትም ጋዘሪንግ ኤንድ ዲፓርቸር ፋሲሊቲ የስደተኞች ጊዜያዊ መጠለያ ይኖሩ የነበሩ የኢትዮጵያውያን ስደተኞች ዓለም አቀፉ ስደተኞች ድርጅት አለፍላጎታችን ከካምፑ እያባረረን ነው ሲሉ አቤቱታ አሰሙ። ሰሞኑን የተላለፈው ውሳኔ መሄጃ አሳጥቶናል ሲሉም ስደተኞቹ ለአሜሪካ ድምፅ ተናግረዋል። አብዲ በጂዲኤፍ ጊዜያዊ መጠለያ ከአመት በላይ የኖረ ትውልደ ኢትዮጵያዊ ስደተኛ ነው።
ምንም የተለየ ምክንያት የለም። በድንገት ነው ከዚህ ውጡ የተባልነው። እኛ ደግሞ ወዴት እንደምንሄድ አናውቅም። ይህንን አንስተን ብንሟገትም መልስ የሚሰጠን ሰው አላገኘንም። ብቸኛው ዕድላችን ወደ ጎዳና ወጥተን የሚደርስብንን ችግር መጋፈጥ ነው። አለበለዚያ ደግሞ ሳንቲም ካገኘን ወደ ባህር ሄደን ዕድላችንን ለመሞከር እንጥራለን። ሌላ ምንም ተስፋ የለንም።
አብዲ ውሳኔው ከተላለፈ 2 ሳምንታት ማለፉን ገልጸው በካምፕ የሚገኙ ከ25 በላይ ትውልድ ኢትዮጵያውያን ስደተኞች ጊዜያዊ መጠለያውን በመልቀቅ ላይ ናቸው ብለዋል። አህመድ መሐመድ በካምፑ ለአንድ ዓመት የኖረ ሌላ ትውልድ ኢትዮጵያዊ ስደተኛ ነው። እሱም ብዙ ስደተኞች መሄጃ የሌላቸው ናቸው ሲል ገልጸው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከጊዜያዊ መጠለያው ሊያባራቸው የወሰነበትን ምክንያት እንዲህ ተናግረዋል።
ከሌላ ሀገር ዜጎች ኢትዮጵያውያንን ለይተው ነው የሚያገሉን። ጉዳያችንን የሚሰማ ችግራችንን የሚያጣራልን ሰው አላገኘንም። ለምን ብለን ብንጠይቅ ሀገራችሁ ሰላም ነው፣ መንግስታችሁም ተቀይሯል እያሉ ይመልሱልናል። ሁኔታዎች ለኛ በጣም ከብደዋል።
በጊዜያዊ መጠለያ የሚኖሩ ኢትዮጵያውያን የሀገራችን ሰላም አስተማማኝ ደረጃ ላይ የደረሰ አይደለም፣ ስለዚህ የተገን ጠያቂነት መብታችን ይከበርልን ዘንድ እንፈልጋለን ብለዋል። ስደተኞቹ የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር የተገን ጠያቂነት መብት እንደነፈጋቸውም በተደጋጋሚ ይናገራሉ። ለዚህ አቤቱታቸው በሊቢያ የዩኤንኤችሲአር ቃል አቀባይ ታሪክ አርጋዝ ዩኤንኤችሲአር የስደተኞች ጊዜያዊ መጠለያ የነበረውን ጂዲኤፍ በጸጥታ ችግር መዝጋቱን ተናግረዋል። ሚስተር አርጋዛክለው በካምፕ ይኖሩ የነበሩ ስደተኞች ትሪፖሊ በሚገኘው የዩኤንኤችሲአር ድጎማ ማዕከል ተዛውረው ቀንቀን ድጋፍ እንዲያገኙ እየተደረገ ነው ብለዋል። አክለውም ኢትዮጵያውያኑ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር እኛን ብቻ ነጥለው የስደተኝነት መብት እንዲሁም ሌሎች አገልግሎቶችን እንዳናገኝ ከልክለውናል ያሉትን አቤቱታ ግን አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። ቻይና ውስጥ ከ1100 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለስልጣኖች ገልጸዋል። የቻይና ብሔራዊ የጤና ኮሚሽን ያወጣው አሃዝ አዲስ 97 ሰዎች መሞታቸውን ገልጿል። ኮሮና ቫይረስ ባለፈው ወር መዛመት ከጀመረበት ጊዜ አንስቶ 44653 ሰዎች መታመማቸውን የጤናው ኮሚሽን ገልጿል። አንዳንድ ጠበብት ግን የበሽተኞቹ ብዛት በሚገባ መገለጹን ይጠራጠራሉ። ከኮሮና ቫይረስ ታማሚዎች አብዛኞቹ ያሉት ቻይና ቢሆንም በመቶዎች የሚቆጠሩ በሌሎች ሀገሮች የሚገኙ ሰዎችም በኮሮና ቫይረስ መታመማቸው ታውቋል። ብዙዎቹ ከቻይና የተመለሱ መሆናቸው ተገልጿል። ለምሳሌ በጃፓን ዮኮሃማ በአንዲት የመዝናኛ ጉዞ መርከብ ውስጥ ለጥንቃቄ ሲባል ባሉበት እንዲቆዩ ከተደረጉት 3700 ተሳፋሪዎች 174ቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። መርከቧ ኳራንቲን ላይ ናት። ቻይና የበሽታው መዛመትን ለመግታት ስትል በብዙ ቦታዎች እንቅስቃሴን አግዳለች። የፕሬዝዳንት ዶናልድ ትራምፕ ወዳጅ በሆኑት ሮጀር ስቶን ላይ በተመሰረተው የፖለቲካ ሙስና ክስ ምክንያት የተፈረደባቸው ቅጣት እንዲቀነስ ሲሉ የዩናይትድ ስቴትስ ዋና አቃቤ ሕግ ዊሊያም ባር ዛሬ ጣልቃ በመግባታቸው ፕሬዝዳንት ዶናልድ ትራምፕ አሞግሰዋቸዋል። አቃቢያን ሕግ እስከ 9 ዓመታት በእስራት እንዲቀጡ ነበር የጠየቁት። ዋናው አቃቤ ሕግ ቢል ባር ምናልባትም መነሳት ባልነበረበትና ከቁጥጥር ውጭ በሆነው ጉዳይ ውስጥ በመግባቱ እንኳን ደስ ያሉት ሲሉ ፕሬዝዳንት ትራምፕ በትዊተር ገልጸዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ ከተካሄደው ምርጫ ጋር በተያያዘ ነው ስቶን የተከሰሱት። ስቶን ለረጅም ጊዜ በሪፑብሊካውያን የምርጫ ተወዳዳሪዎች ስም የፖለቲካ ተንኮል በመስራት የሚታወቁ ናቸው ተብሏል። ባር በጉዳዩ ገብተው የ67 ዓመት ዕድሜው ተከሳሽ ከ7 እስከ 9 ዓመታት እስራት እንዲሆንላቸው ሐሳብ ካቀረቡ በኋላ 4 በሙያው የተካኑ የመንግስት አቃቢያነ ሕግ ከክሱ ሂደት ወጥተዋል። ሮጀር ስቶን በምክር ቤት ፊት መዋሸትን፣ በምስክሮች ጉዳይ ላይ ጣልቃ መግባትን፣ የምክር ቤት ምርመራ ሂደት ማሰናከልን ያካተቱ 7 ክሶች ባለፈው ህዳር ወር ተመስርተውባቸው ላይ ጣልቃ መግባትን አስመልክቶ ልዩ ካውንስል ሮበርት ሙለር ያካሄዱት ከነበረው ምርመራ ጋር በተያያዘ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቨርመንት ሴኔተር በርኒ ሳንደርስ ትላንት በኒው ሃምሸር በተካሄደው የዲሞክራቶች ክልላቸው ዲሞክራቶች ለወራት ያህል ሲወዳደሩ ከቆዩ በኋላ በመጪው ህዳር ወር ፕሬዚደንት ዶናልድ ትራምፕን ሊወዳደር የሚችል ወይም የምትችል የዲሞክራቲክ ፓርቲ ተወካይ መምረጥ ላይ ማትኮር ይጀምራሉ ማለት ነው። ሳንደርስ 26 ከመቶ የሳውንት ቤንድ ኢንዲያና የቀድሞ ከንቲባ ፒት ቢጅጅ ደግሞ 24 ከመቶ ድምፅ አግኝተዋል። ሳንደርስ ማንቸስተር ለተሰበሰቡት ደጋፊዎቻቸው ባደረጉት ንግግር ትልቅ ድል ነው በማለት ቀዳሚ ቦታ በመያዛቸው የተሰማቸውን ደስታ ገልጸዋል። የሚኒሶታ ሴኔተር ኤሚ ክሎበሸር 20 ከመቶ ድምጽ በማግኘት ሶስተኛ ሆኗል። ባለፈው ሳምንት አይደረም አልቀረም። የዩናይትድ ስቴትስ ወታደሮች ዛሬ በሰሜን ምስራቅ ሶሪያ ከመንግስት ደጋፊ ሚሊሻ ጋር ተጋጭተዋል። ግጭቱ የደረሰው የአሜሪካ ወታደሮች ክርቢት አሞ በተባለ መንደር ላይ ጥበቃ ያካሄዱ በነበረበት ወቅት ነው ሲል በዩናይትድ ስቴትስ የሚመራ የጥምረት ኃይል ባወጣው መግለጫ ገልጿል። መግለጫው በገለጸው መሰረት የዩናይትድ ስቴትስ ወታደሮች ማንነታቸው ባልታወቀ ሰዎች የቀላል መሳሪያ ተኩስ ተከፈተባቸው። ተኩሱ የተከፈተው የመንግስት ደጋፊ ወታደሮች ከነበሩ ሌላ ነው። የአሜሪካ ወታደሮች የተኩስ ምላሽ ሰጥተው ወደ ሰፈራቸው ተመለሱ። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። The Voice of America.
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 4 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ባለፈው ወር ውስጥ ሙሉን ወር ተከብሯል።
የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳን መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን መግባት ስለሚችል ማትረፍ እንችላለን።
የዘንድሮው የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነበር። በዚህ ምሽት ሙሉን ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የብልጽግና ፓርቲ ከፍተኛ አመራር አባላት ለ17 ቀናት የቆዩበትን ስልጠና ዛሬ ሲያጠናቅቁ ዘወትር ዝግጁ እንዲሆኑ የፓርቲው ሊቀመንበር ዶክተር አብይ አህመድ አሳስበዋል። በሌላ በኩል ከ2 ሚሊዮን በላይ ኢትዮጵያውያን ይገኙበታል ከተባለው የመካከለኛው ምስራቅ ሀገሮች የተወከሉ 15,000 ኢትዮጵያውያንን ለማነጋገር ጠቅላይ ሚኒስትሩ ነገ ወደ ዱባይ እንደሚበሩ ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
ላለፉት 17 ቀናት በአዳማ ከተማ ስልጠና ሲከታተሉ ለነበሩ የብልጽግና ፓርቲ ከፍተኛ አመራሮች ዛሬ የመዝጊያ መርሃ ግብር በአዲስ አበባ ጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተደረገው ዝግጅት ላይ የተገኙት አብይ አህመድ አመራሩ ህዝብን ለማገልገል መዘጋጀት እንዳለበት አመልክተዋል። የብልጽግና ፓርቲ አመራሮች የፓርቲውን መመሪያና ፖሊሲዎች በማወቅ ሊዘጋጅ እንደሚገባ መልእክት አስተላልፈዋል። የስልጠና ጊዜው በቂ ነው የሚባል ባይሆንም ተቀራርቦ ለመተዋወቅና ለመወያየት ጥሩ ድል ፈጥሮ እንደነበረም የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለታዳሚዎች ተናግረዋል።
አሁን አለመጻፍ፣ አለማንበብ፣ አለመዘጋጀት በኋላ ጉዳት ያመጣል። አሁን ያልተዘጋጀ ሰው አሁን ራሱን ያላዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመን ለምንድን ውስጥ ነው የሚገባው? ራስን ማዘጋጀት ከወዲሁ ካልቻለ ወደዚህ ቦታ ከመጣው የገባኝ ነገር በፓወር ላይ ያሉ ሰዎች ከሁሉም የዓለም አቅጣጫ የሚጠይቁት አንድ ጥያቄ አለ። ሁሉም ሰው የሚጠይቀኝ የአንተ ቢገስት ወሬ ምንድን ነው? ቢገስት ቻሌንጅ ምንድን ነው? አሁን ስልጣን ላይ ካለ የሚያስቀንስ ነገር ወይም ቻሌንጅ ምንድን ነው ይላል። ከስልጣን የወረዱ ሰዎች፣ ቀድሞ ወሬ የነበሩ ሰዎች ደግሞ ትልቁ ሬግሬት የምታደርግበት ነገር ምንድን ነው? በስልጣን ዘመን ብሰራው ብለህ ድግሬት የምታደርግበት የሚባል ጥያቄ ይነሳላቸዋል። እድል አግኝተን አንድ ቦታ ላይ ስንመደብ ሳንጠቀምበት ስንቀር በሆነ ምክንያት ያ ቦታ ሲቀር ጥያቄው ሪግሬት የምታደርገው ምንድን ነው እንጂ ወሬ ምንድን ነው የሚል ጥያቄ አይፈጠርም። ምክንያቱም ወሬም የለ ቢኖርም የምታደርግበት እድል ተወስዷል። በያለንበት ያን እድል መጠቀም በጣም አስፈላጊ ነው።
የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለከፍተኛ አመራሮቹ እንደተናገሩት ለውጡን ለማስቀጠል የከፍተኛ አመራሮቹ ሚና የላቀ መሆኑን ገልጸዋል። በሌላ በኩል በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ወደ መካከለኛው ምስራቅ የተባበሩት አረብ ኤምሬት የሥራ ጉብኝት እንደሚያደርጉ ተገልጿል። በጉዳዩ ላይ ለመገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን የጠቅላይ ሚኒስትሩ ጉዞ ዋና ዓላማ የዜጎችን ክብር ማስጠበቅ፣ መብታቸው ተከብሮ ጥቅማቸው እንዲረጋገጥላቸው ስራዎችን መስራት መሆኑን ተናግረዋል።
ዋናው ዓላማው በመካከለኛው ምስራቅ ከሚኖሩ ኢትዮጵያውያን ጋር በመወያየት ዜጎቻችን ያሉበትን ሁኔታ በማየት የሚያነሷቸውን ጥያቄዎች በማዳመጥ ለጥያቄዎቻቸው መፍትሄ በሚፈላለግበት ሁኔታ ላይ ለመምከር ነው። በመካከለኛው ምስራቅ ከ2 ሚሊዮን በላይ ኢትዮጵያውያን ይኖራሉ። በእነዚህ መካከለኛው ምስራቅ አገራት ወደ 7 አገራት ያህል ከሚጠጉ ብዛት ካላቸው ኢትዮጵያውያን ካሉባቸው አገራት የተውጣጡ ወደ 15,000 የሚጠጉ ዜጎችን ያገኛሉ። ከዚያም ባሻገር በተናጠል ቁጥራቸው አነስ ካሉ ተወካዮቻቸው ጋር ውይይት ያደርጋሉ።
ፕሬስ ሰክሬታሪው አቶ ንጉሱ ጥላሁን እንደተናገሩት በተለያዩ ሀገር የሚገኙ ኢትዮጵያውያን በተሰማሩበት የሥራ ዘርፍ ሕጋዊ ስምምነቶችን መሰረት በማድረግ መብታቸው እንዲጠበቅ እየተሰራ መሆኑ ገልጸዋል። ከዚህ ቀደምም ከዮርዳኖስ፣ ኳታር፣ ሳውዲ አረቢያና ከተባበሩት አረብ ኤምሬቶች ጋር የተለያዩ ስምምነቶች ተደርገው እንደነበር አስተውሏል። የኢትዮጵያ መንግስት በሚከተለው ዜጎች ተኮር ዲፕሎማሲ ዙሪያ ትኩረት በማድረግ በተለያዩ ሀገሮች የነበሩ ከ100,000 በላይ የሚሆኑ ዜጎች ወደ ሀገር መመለስ እንዲችሉ መደረጉንም አቶ ንጉሱ አብራርተዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች ሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ይወስደናል ተከታዩ የመጽሔት ርዕስ። በደቡብ ክልል ለ20 ሰው ሞት ምክንያት የሆነውን የኮሌራ ወረርሽኝ መቆጣጠሩን የክልሉ የጤና ቢሮ አስታውቋል። ወረርሽኙ እንዳያገረሽና በሌሎች አካባቢዎች እንዳይቀሰቀስ የመከላከል ሥራ እየተከናወነ መሆኑንም ቢሮ አስታውቋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በክልሉ ጤና ቢሮ የጤናና ጤና ንክ ድንገተኛ አደጋዎች ቅንጅትና ምላሽ ዋና የስራ ቤት ባለቤት አቶ እንዳሻው ሽብሩ እንዳሉት በደቡብ ክልል በጎፋ፣ በጋሞ፣ በደቡብ ኦሞና በኮንሶ ዞኖች እንዲሁም በአለልዩ ወረዳ በተከሰተው የኮሌራ ወረርሽኝ የሞቱ ሰዎች ቁጥር 20 ደርሷል።
ክልሉ ጤና ቢሮ ብቻም ሳይሆን የክልሉ ውሃ ቢሮ፣ የክልሉ አደጋ ዝግጁነት እርሻና ተፈጥሮ ሀብት እንደውም ትምህርት ቢሮ በጋራ እየመሩ ያሉት ስራ ነው። እንግዲህ ይህንን ግብረ ኃይል የሚመራው የክልሉ ምክትል ርዕሰ መስተዳደርና የእርሻና ተፈጥሮ ሀብት ቢሮ ኃላፊ ናቸው። እንግዲህ እስካሁን ወደ 4 ዞንና ወደ 1 ልዩ ወረዳ ተጠቅቷል። በዚህ እስካሁን ባለው ከ1600 አካባቢ ሰዎች ታመው ነበረ። በዚህም ደግሞ 20 ሰዎች ህይወታቸው አልፏል። አብዛኞቹ በመጀመሪያ ቀን በነበረውና ህክምና መስጫ ጣቢያ ሳይመጡ የሞቱ ናቸው።
ታህሳስ 2012 ዓ.ም ምህረት በጎፋ ዞን ዛላና ኡባደበረ ጻሃይ ወረዳዎች የታየው የኮሌራ ወረርሽኝ ወደ ሌሎችም ዞኖችና ወረዳዎች በመዛመቱ ከ1600 በላይ ዜጎች በወረርሽኙ ተይዘው እንደነበር ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ርብርብ መቆጣጠር መቻሉን አስታውቀዋል።
አሁን መቆጣጠር ችለናል። በ80ና 90 በቀን ከመጣበት አሁን 2ና 3 መቆጣጠር ተችሏል። 100% ማለት ይችላል። አሁን አብዛኛው የኛ ባለሙያም ወደዚህ እየመጣ ነው ያለው። ለአሁን ላይ እንደ ክልል የሚመጣው 4ና 3 የሚሆኑ ናቸው በቀን የሚመጡት ማለት ነው።
ሙሉ በሙሉ መቆጣጠር የቻለባቸው ዞኖች ጎፋ፣ ኮንቶና አለልዩ ወረዳዎች ሲሆኑ በጋሞ ዞን ጋርዳ ማርታ ወረዳና በደቡብ ኦሞ ዞን አንዳንድ ወረዳዎች በጣት የሚቆጠሩ በኮሌራ የተያዙ ሰዎች እንደሚገኙ ገልጸዋል።
ጎፋ ሙሉ ለሙሉ ተቆጣጥሮታል። አሌና ኮንሶ እንደዚሁ ተቆጣጥረውታል። አሁን ትንሽ የተወሰነ ክፍተት ያለው ጋሞ ዞን ላይ ጋርዳ ማርታ ላይ ነው አብዛኛው ኬዝ የሚመጣው ማለት ነው። እና አሁን ትኩረታችን ሁሉ ወደ ጋርዳ ማርታ ወረዳ ነው ማለት ነው። ደቡብ ኦሞ ላይ በጣም ጥሩ ነው። በተለይ ሐመርና በነጻማይ ላይ በተወሰነ መልኩ የሰላማጎ ወረዳ ግን አስቸግሮናል። ማሌ ላይ እንደዚሁ አልፎ አልፎ የሚመጡ ኬዞች አሉና
የሌሎች ተቋማትን ሳይጨምር የክልሉ ጤና ቢሮ ብቻ ወረርሽኙን ለመቆጣጠር ባለፉት 2 ወራት ውስጥ 10 ሚሊዮን ብር ወጪ ማድረጉን አስረድቷል።
እንግዲህ በአጠቃላይ ለዚህ ስራ የወጣው ባለሙያ በጣም ብዙ ነው። አመራረም እንዳልኩ ከጤና ቢሮ ብቻ አይደለም። የውሃ ቢሮ ሚና ከጤናው ጋር እኩል ነው። ትምህርት፣ እርሻና ተፈጥሮ ሀብት፣ አደጋ ዝግጅነት እንዳልኩ ናቸውና ለህክምና መስጫ ጣቢያው ብቻ የወጣው ወጪ ወደ 4.2 ሚሊዮን አካባቢ ነው። ወደ 20 ጊዜያዊ ህክምና መስጫ ጣቢያው ተሰጥቷልና ከዩኒሴፍ እነዚህ 4 ሚሊዮን አካባቢ የሚሆኑ ናቸው። ሌላው ለባለሙያዎች የሚሰጥ አበል፣ ለመኪና ነዳጅ የሚሉትን ስንጨምር ምናልባት በጠቅላ ከዛ ይልቅ ግን ትልቅ ወጪ ነው ብዬ ማስበው ምንም አይነት የልማት እንቅስቃሴ በአካባቢው የለም ነበር ማለት ስራ ነፍስ የማዳን ስራ ስለሆነ ይህንን በጋራ እየሰሩ ውጤትም አግኝቱ
ራዎች እንዳይከሰት የህዝብ መጸዳጃ ቤቶችን በማስገንባትና ንጹህ የመጡ ውሃ በማቅረብ አስቀድሞ የመከላከል ስራ የተሰራ መሆኑን አቶ እንዳሻው ለቪኦኤ ተናግሯል።
ቀጣይ እንዳጠቃንዱ ነው። ሁለተኛ ደግሞ መጸዳጃ ቤት የሌላቸው ብዙ ስለሆነ እንዲሰራ ማድረግ፣ ውሃ ቢሮም ደግሞ ቀጣይነት ባለው መልኩ የንጹህ ውሃ መጠጥ ለአርብቶ አደሩ እንዴት መድረስ እንዳለበት። አሁን መምሪያዎች ደግሞ እየሰሩ ያሉት ምንድነው ችግሩ ያልተከሰተበት ቦታ ላይ የመተላለፊያ መንገዱን እያስተማሩ ነው ያሉት ማለት ነው።
ቢሮው የኮሌራ ወረርሽኝ ለመቆጣጠር ሲያደርግ ከነበረው ጥረት ጎን ለጎን በአጎራባች ኦሮሚያ ክልል ምዕራብ አርሲ ዞን የታየው የልጅነት ልምሻ ቫይረስ ወደ ክልሉ እንዳይዛመት ለአንድ ሚሊዮን ገደማ ህጻናት የፖሊዮ ክትባት ዘመቻ ማድረጉና ስኬታማ እንደነበረም ገልጸዋል።
ወደ 959,000 ከትበናል። ወደ 2% ነው በስንሽ ነበር። አሁን ላይ ደግሞ ወደ 8 ከፍ ብሏል።
ያደጉ ሀገራት ከ100 ዓመታት በፊት ደብዛውን እንዳጠፉት የሚነገርላቸው የልጅነት ልምሻና የኮሌራ ወረርሽኝ አሁንም የኢትዮጵያ ህብረተሰብ ጤና ስጋት መሆኑን ይገለጻል። ያሁኖቹን ሳይጨምር ባለፉት ጥቂት አመታት በደወርሽኝ ተከስቶ ጉዳት ማድረሱም አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ወደ ደምቢዶሎ ይወስደናል። ከደምቢዶሎ ዩኒቨርሲቲ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ተመልሰው ከነበሩ 800 ተማሪዎች አብዛኞቹ ወደ ትምህርት ገበታቸው መመለሳቸውን የዩኒቨርሲቲው ፕሬዝዳንት ዶክተር ለታ ተስፋዬ ሰሞኑን አስታውቀዋል። ግቢውን ለቀው ወጥተው የነበሩ ተማሪዎች ከአማራ ክልል ብቻ የሄዱ እንደነበሩ ተደርጎ የተነገረውም እውነት እንዳልሆነና ተማሪዎቹ ከሁሉም የሀገሪቱ አካባቢዎች የሄዱ መሆናቸውንም ፕሬዝዳንቱ ገልጸዋል። ከዩኒቨርሲቲው ቅጥር ውጪ ተጠልፈዋል ወይም ታግተዋል የተባሉትን ተማሪዎች ለማግኘትም ዩኒቨርሲቲው ከመንግስት ጋር እየሰራ መሆኑን ዶክተር ለታ ተናግረዋል። ናኮር መልካ ነው ያነጋገራቸው ነው።
በኢትዮጵያ ዩኒቨርሲቲዎች ውስጥ ከጥቂት ወራት በፊት ተከስተው የነበረው ግጭት ሰለባ ከሆኑ 23 ዩኒቨርሲቲዎች መካከል አንዱ የደምቢዶሎ ዩኒቨርሲቲ መሆኑ ይታወቃል። ይህንኑ የጸጥታ ችግር በመሸሽ ወደ ቤተሰቦቻቸው ሲመለሱ ከነበሩ ተማሪዎች መካከልም 14ቱ ከዩኒቨርሲቲው ውጪ እንደታገቱ ሲገለጽ ቆይቷል። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ለታ ተስፋዬ የ14 ዩኒቨርሲቲ ተማሪዎች እገታ በተለያዩ ብዙሃን መገናኛ አውታሮች ከተሰራጨ በኋላ ዩኒቨርሲቲው በአሁኑ ጊዜ የሚገኝበትን ሁኔታን በስልክ አብራርተዋል።
አራተኛ ትውልድ ዩኒቨርሲቲ ከሚባሉት ውስጥ አንዱ ነው። እንደ ሌሎች ዩኒቨርሲቲዎች ለሶስተኛ ጊዜ ተማሪዎችን ተቀብሎ ከአንደኛ ዓመት እስከ ሶስተኛ ዓመት ያሉት ከ3000 በላይ የሚሆኑ ተማሪዎችን እያስተማረ ይገኛል ማለት ነው። ሆኖም ግን በተፈጠረው ክስተት በተለያየ ጊዜ ዩኒቨርሲቲያችን ለሶስተኛ ጊዜ ተቋርጦ ነበር። በተደረገው ጥረት አካባቢ ማህበረሰብ፣ አባ ገዳዎች ከሃይማኖት አባቶች ጋር በተደረገው ውይይት ትምህርት ከተቋረጠ በኋላ ወደ ነበረበት ተመልሷል ተጀምረዋል ማለት ነው።
ለመጨረሻ ጊዜ የተቋረጠበት ጊዜ መች ነበር? አሁን የመማር ማስተማር ሂደት ውስጥ ሲገባው ከመቼ ጀምሮ ነው?
ከሶስት ሳምንት በፊት ነበረ የተቋረጠው። አሁን ግን ትምህርት ሙሉ በሙሉ ተጀምሯል ማለት ነው። ከ1600 በላይ የሚሆኑ ተማሪዎች ኦልሬዲ ግቢ ውስጥ አሉ። ትምህርት ቀጥለዋል ማለት ነው። ሙሉ በሙሉ ትምህርት ጀምረዋል። ከበፊቱ ጋር ስንመጣጥር የተሻለ ሴኪሪቲ እና ቴዘን ሴኪሪ የሆነ ኤንቫይሮመንት ተፈጥረዋል ማለት እንችላለን። ግቢ ውስጥ የነበረው ከዚህ በፊት ካምፓስ ፖሊስ ብቻ ነበረ። አሁን ተጨማሪ የፌደራል ፖሊሶች አሉ። ከተማሪዎች ጋርም ከማህበረሰቡ ከአካባቢ ማህበረሰብ ጋርም ውይይት ተደርገዋል። 100% ማለት እንችላለን የተሻለ ስታ አለ ማለት እንችላለን። ብዙ ተማሪዎችም ይህን ያረጋቸው እየተመለሱ ነው። ከትናንት ድረስ ከአማራም ክልል ቢሆን ብዙ ተማሪዎች እየተመለሱ እንደሆነ ማወቅ እንችላለን።
ከዩኒቨርሲቲው ቅጥር ግቢ ውጭ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ለመመለስ መንገድ ላይ የነበሩ 14 ተማሪዎች በአንፊሎ ወረዳ ሱዲ የሚባል ቦታ ላይ ታግተዋል የሚል ዜና ከተነገረ ወዲህ መንግስት ተማሪዎቹን ለማስለቀቅ እየሰራ መሆኑን ሲገልጽ ቆይቷል። የደምቢዶሎ ዩኒቨርሲቲስ ምን እያደረገ ነው? ዶክተር ለታ ተስፋዬ ምላሽ አላቸው።
ዩኒቨርሲቲውም የራሱን ጥረት እያደረገ ነው። እነዚህ ልጆች ለመመለስ ብዙ ጥረት ስናደርግ ነበር ማለት ነው። ያ ጥረት ይቀጥላል።
በዩኒቨርሲቲው ከአንድ ወር በፊት ተፈጥሮ በነበረው የጸጥታ ስጋት ወደ ቤተሰቦቻቸው ተመልሰው ከነበሩ 800 ከአንደኛ እስከ ሶስተኛ ዓመት ያሉ የዩኒቨርሲቲው ተማሪዎች መካከል ከ77% በላይ ማለትም 620 ተማሪዎች ባለፉት 2 ሳምንታት ወደ ደምቢዶሎ ዩኒቨርሲቲ ተመልሰው እየተማሩ ነው ብለዋል። ዶክተር ለታ ለቀሩትም ተማሪዎች መልእክት አስተላልፈዋል።
የተባለው ቁጥር ከአንደኛ እስከ ሶስተኛ ዓመት ያሉት ናቸው። እነዚህ ከተለያዩ ብሔሮቻቸው እንጂ የአማራ ክልል ተማሪዎች ብቻ እንዳልሆኑ በተለያየ ሚዲያም ገልጸናል። እኛም 800 ያልናቸው ተማሪዎች ከአንደኛ ዓመት እስከ ስድስተኛ ዓመት ውስጥ ያሉ ከሀገሪቷ ክልል የተወጣጡ ተማሪዎች ናቸው። ሆኖም ግን እነዚህ ሁሉ ተማሪዎችም ስለሆኑ መመለስ ስላለባቸው ብዙ ጥረቶች ሲደረጉ ነበር። ወደ 620 የሚሆን ተማሪዎች ኦልሞስት ግቢ ውስጥ ተገኝተዋል። አሁንም ተመልሰዋል ማለት ነው። መጀመሪያ ላይ የጠቀስኩት ቁጥር አንድ ላይ ከነዚህ ጋር ነው ማለት ነው። ወደ 2600 ያልኩት ቁጥር ከዚህ ጋር ተደምሮ ነው ማለት ነው። የግቢ ተማሪዎች ለመመለስ ብዙ ጥረቶች እየተደረጉ ነው። በዚህ አያይዘ መናገር የምንፈልገው ዩኒቨርሲቲው ሴቭ ነው፣ እያስተማሩ ነው፣ ምንም ችግር የለም፣ ማንም በዚህ ሳይደናገር ከግቢ የወጡ ተማሪዎችም እንዲመለሱ ጥሪ ማስተላለፍ ፈልጋለሁ።
ታገቱ ከተባሉ ተማሪዎች መካከል አንዳንዶቹ በተለያዩ ቦታዎች ተገኙ ተብሎ የሚሰራጭ መረጃ አለ በማህበራዊ ድረገጾች። ከዚህ ጋር ተያይዞ ዩኒቨርሲቲው ያደረገው ማጣራት አለ ወይም ይሄንን ለማወቅ ያደረጋችሁት ጥረት አለ?
ሶሻል ሚዲያ ላይ የሚሄደው ሳይሆን እኛ የምናውቀው ኦፊሻሊ የመንግስት የሚጠይቀን አለ እነዚህ ተማሪዎች እናንተናቸው አይደሉም የሚለው የማጣራት ስራ ሲሰሩ ነበር ማለት ነው። ከዛ ውስጥ 14ቱ ተማሪዎች የደምቢዶሎ ዩኒቨርሲቲ ተማሪዎች እንደነበሩ ከአንደኛ ዓመት እስከ ሶስተኛ ዓመት እንደነበሩ እናውቃለን። ሙሉ መረጃቸውም ነበረን ማለት ነው። የተማሪ ስልክም ጨምሮ የት እንደተማረ የቤተሰብ የት ክልል እንደሆኑም ጭምር ስለምናውቅ እነዛም ጉዳዮች ለመንተም ለሚመለከታቸው ሰው ፍለጋ ያረጉ ብዙ ጥረት እናደርግ ነበር። በራሳችን ደግሞ በተቻለ መጠን ስልክ ሲንደውል ከቤተሰብ ድረስ ጥረት እናደርግ ነበር ማለት ነው። በዚህ ውስጥ የተካካልን የአራት ፋሚሊዎችን ስልክ አግኝተን ያገኘንበት ሁኔታ ነበረ ማለት ነው። ግን ይህ ማለት ልጆቹን ቀጥታ አላናገርናቸውም። ግን ፋሚሊ እንዳገኘን ብዙ መረጃዎችን ወስደን ለሚመለከታቸውም እንዲያጣሩ ስጠን ነበር ማለት ነው። ያለው ጥረት ይሄ ነው። ከዚያ ውጭ ግን እዚህ ጋር ታይተዋል የሚባለውን ብዙ መረጃዎች መንግስት እያጣራ ስለሆነ ምናልባት ብዙ ኮሚቴ ተዋቅሮ እየሰሩ ስለሆነ እነሱ ኢንቨስቲጌሽኑ ሲጨርሱ ሪፍ እንደሚያደርጉ ተስፋ አደርጋለሁ።
የተማሪዎቹ እገታ ዜና በዩኒቨርሲቲው ላይ ያመጣው አሉታዊ ተጽዕኖ አለ ወይ ተብለው ለተጠየቁትም ዶክተር ለታ ተስፋዬ መልስ ሰጥተዋል።
እንደተባለው በተለያየ ሚዲያ የተለያየ ኢንፎርሜሽን ሲሰራጭ ነበረ። ከዩኒቨርሲቲ ቀጥቶ ተብሎ ሲዘገብ ስለነበረ ብዙ ዩኒቨርሲቲ ላይ ብዙ ጉዳት አድርሷል ማለት እንችላለን። በተለይም የተማሪዎች ቤተሰብ ዩኒቨርሲቲውን ትራስት እንዳያደርጉ እንዳያምኑ፣ አምኖ ወደ ዩኒቨርሲቲ ልጆቻቸውን እንዳይልኩ፣ ዩኒቨርሲቲው ሬፑቴሽን ዝቅ እንዳደረገም ማየት ይቻላል። በተሳሳተ መንገድ በሶሻል ሚዲያም በተለያዩ ሚዲያዎችም ሲዘገብ የነበረው ትልቅ ጉዳት አድርሷል ማለት እንችላለን። ሆኖም ይህንን ለመመለስ ብዙ ጥረቶች እናደርግ ነበረ እውነቱ እንጂ
ተማሪዎችም ሆኑ ቤተሰቦች እንዲሁም ህብረተሰቡ በማህበራዊ ድረገጾች ላይ ዩኒቨርሲቲውንና ተማሪዎቹን በተመለከተ በሚወጡ ያልተረጋገጡ ወሬዎች መደነጋገር የለባቸውም ብለዋል ዶክተር ለታ። ማንኛውም ጥያቄ ያለው አካል ከዩኒቨርሲቲው ማረጋገጥ የሚችልበት ሁኔታን ማመቻቸታቸውንም ጨምረው ገልጸዋል ዶክተር ለታ።
ማንኛውም ሰው አንቬሪፋይድ የሆነ ኢንፎርሜሽን ፌስቡክ ላይ ሊለቅ ስለሚችል የእኛ ተማሪዎችም ይሁን የሚዲያ ሰዎችም ይሁን አክቲቪስቶችም ይሁን ምንም ማጣራት ሳያደርጉ በፈለጉ ሰዓት ለእኛ ሊደውሉ ይችላሉ። ዌብሳይት አለን፣ የዩኒቨርሲቲ ሚዲያ ስላለ የማጣራት ስራ ቢያደርጉ።
ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የመካከለኛው ምስራቅ ጉዳይ፣ አሜሪካ፣ ፍልስጤምና እስራኤል። ለእስራኤልና ለፍልስጤማውያኑ ችግር መፍትሄ ይሆናል በሚል በፕሬዚደንት ዶናልድ ትራምፕ የቀረበውን ሐሳብ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዳይቀበለው የፍልስጤም አስተዳደር ፕሬዚደንት መሐሙድ አባስ ዛሬ ጠይቀዋል። ይሁን እንጂ ከእስራኤል ጋር የመደራደርን ሐሳብ ክፍት አድርገዋል። በፕሬዚደንት ትራምፕ የሰላም ሐሳብ ላይ ማርጋሬት በሽር ከኒውዮርክ ያጠናቀረችውን ሪፖርት ተንተርሶ በአባስ ምላሽ ላይ ሪቻርድ ግሪን ያሰናዳውን ዘገባ ቆንጅታየ ታቀርበዋለች። ፕሬዚደንት አባስ ለምክር ቤቱ ካሰሙት ቃል እንነሳ።
I have come to you on behalf of 13 million Palestinians.
13 million ፍልስጤማውያንን ወክዬ ፍትሃዊ ሰላም በመካከለኛው ምስራቅ እንዲሰፍን ለመጠየቅ ፊታችሁ ቆሜያለሁ። ክቡራትና ክቡራን፣ የአሜሪካና የእስራኤልን የእርቅ ሐሳብ ፍልስጤማውያን እንደማንቀበል አስረግጬ ለመናገር ዛሬ ፊታችሁ ቆሜያለሁ።
35 ደቂቃዎች በፈጀ እጅግ ስሜት የተሞላበት ንግግር ለወደፊቷ የፍልስጤማውያን ሀገር በፕሬዝደንት ትራምፕ የቀረበውን ሐሳብ እንደማይቀበሉ በምክር ቤቱ ጥም ብለው ለሞሉት የጸጥታው ምክር ቤት አባላት በቁጣ ተናግረዋል ፕሬዝደንት አባስ።
ولهذا فإننا لن نقبل به.
This plan will not bring peace or stability to the region, and therefore we will not accept this plan.
ይህ እቅድ ለአካባቢው ሰላምም ሆነ መረጋጋትን አያመጣም። በምድር ሥራ ላይ እንዳይውልም እንከላከለዋለን። ስለዚህ ይህን እቅድ አንቀበለውም። ያለቀ ሐሳብ ነው ያቀረቡልን። እንሰጣችኋለን ያሉት ግዛትም አጣብቂኝ ውስጥ የሚከተን ነው።
በእቅዱ መሠረት ፍልስጤማውያን የመሬት ይዞታቸውን እጥፍ ያደርጋሉ ነው የተባለው። ሆኖም ከምዕራብ ዳርቻ ይዞታቸው አንድ ሦስተኛውን ለእስራኤል እንዲተዉና እስራኤል ምስራቃዊ ድንበር እንዲኖራት እቅዱ ይጠይቃል። የትራምፕ አስተዳደር ፍልስጤማውያን በዚያ ልዋጭ በኔጄቭ በረሃ ውስጥ የሚገኙ ሁለት የተለያዩ ቦታዎችን እንዲወስዱ ሐሳብ ያቀርባል። በእቅዱ መሰረት ምስራቃዊ ኢየሩሳሌም የፍልስጤም ግዛት ዋና ከተማ ትሆናለች። ፍልስጤማውያን የቀረበው ሐሳብ እጅግ ለእስራኤል የሚያደላና ምስራቅ ኢየሩሳሌም ዋና ከተማቸው የማይሆንበት ነጻና አንድ ወጥ ሉዓላዊ ግዛት ነፍጎናል በማለት አንቀበለውም ብለዋል። ብለዋል። የቀረበው ሐሳብ ለፍልስጤማውያን የስደተኝነት ጥያቄም መልስ አይሆንም።
This deal is not an international partnership. This proposal was from one state supported by another.
የስምምነት ምንነት በአለም አቀፍ አጋርነት የተደረሰ አይደለም። ይህ የአንድ መንግስት እቅድ በሌላ መንግስት ተደግፎ በአለም ላይ በአለም አቀፍ ህጋዊ ቅቡልነት ላይ ሊጫን የተዘጋጀ እቅድ ነው።
አባስ ከእንግዲህ ዩናይትድ ስቴትስ፣ ሩሲያ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ያሉበት አራትዮሽ የመካከለኛው ምስራቅ ሽምግልና ስብስብ ጅት እስራኤል አምባሳደር ዳኒ ዳነን አባስን በቃላት ብቻ ስለ ሰላም ድርድር የሚናገሩ እንዲያውም የመጨረሻ መፍትሄ እንዳይገኝ መሰናክል የሆኑ ሲሉ ወንጅለዋቸዋል።
Progress toward peace will not be made as long as President Abbas remains in his position.
ክቡር ፕሬዚዳንት፣ ዙሪያ ዙሪያውን አንሂድ። ፕሬዚዳንት አባስ ስልጣን ላይ እያሉ ወደ ሰላም መራመድ አይቻልም። ሐቁ ይሄው ነው። እርሳቸው ሲወርዱ ብቻ ነው እስራኤልና ፍልስጤማውያን ወደፊት ሊራመዱ የሚትና ማጀገንን የሚመርጥ መሪ የእውነተኛ ሰላም እውነተኛ ሸሪክ ሊሆን ፈጽሞ አይችልም።
የፕሬዝደንት አባስን መግለጫ የያዙኝ ልቀቁኝ ቁጣ ሲሉ የገለጹት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኬሊ ክራፍት ሁለቱ ወገኖች አንዱ ሌላው ላይ አነጣጥሮ መናገሩን ትተው እርስ በርስ መነጋገር መጀመር ይኖርባቸዋል ብለዋል።
And I would emphasize especially to those who express concerns
በተለይ ስጋት ለሚያሰሙ አጥብቅ የላስገነዝብ የምፈልገው ይህ እቅድ ለፍልስጤማውያን ጥልቅ ትርጉም ያለው ሐሳብ የሚያቀርብ መሆኑን ነው።
እድሜ ልካቸውን የፈለጉት ራስን በራስ ማስተዳደር ሙሉ ዕውቅና ያለው የፍልስጤም መንግስት እውን እንዲሆን ተጨባጭ አቅጣጫ የተለመ እቅድ ነው ብለዋል። አስከትለውም ለዚህ ግጭት የሚቀርብ የፖለቲካ መፍትሄ ፍልስጤማውያን እንዲበለጽጉ የሚገባቸውንና የሚያስፈልጋቸውን እድል ለማረጋገጥ በቂ እንዳልሆነም እንገነዘባለን ብለዋል አምባሳደሯ። ሌሎች የምክር ቤቱ አባላት ግን የሳቸውን ያህል እርግጠኞች አልነበሩም። በዓለም አቀፍ ደረጃ ስምምነት የተደረገባቸው ማቀፎች ወደ ጎን ተደርገው ያንድ ወገን እርምጃ መውሰድ ተጀምሯል የሚል ስጋት ያሰማሉ። ፍልስጤማውያን ከመጀመሪያው የፈለጉት ለአመታት የዘለቀውን ግጭት ለመፍታት የወጡትን ዓለም አቀፍ ማቀፎች እንደገና በማስመር በቀረበው ረቂቅ ውሳኔ ላይ ምክር ቤቱ ድምጽ እንዲሰጥበት ነው። ሆኖም ዩናይትድ ስቴትስ ተቃውሞና ማሻሻያ በማቅረቧ ከብሪታንያም በኩል የለውጥ ሐሳቦች በመሰንዘራቸው ምክንያት የረቂቅ ውሳኔው አቅራቢዎች አሁንኑ ድምጽ ይሰጥበት ብለው ግፊት ላለማድረግ ከውሳኔ ላይ ደርሰዋል።
አመሰግናለሁ ቆንጂት። አሁንም ከቆንጂት ጋር እንቆያለን። የዩናይትድ ስቴትስ ኒው ሃምፕሻየር ዲሞክራቲክ ፓርቲ አባላት በመጪው ምርጫ ከፕሬዚዳንት ትራምፕ ጋር የሚጋፈጠውን እጩአቸውን ለመለየት ትናንት በሰጡት ድምጽ የቨርመንቱ ሴናተር በርኒ ሳንደርስ አሸንፈዋል። የኒው ሃምፕሻየር ድላቸው ለዲሞክራቲክ ፓርቲው ፕሬዚዳንታዊ እጩነት ግንባር ቀደም ተፎካካሪነት እንዳበቃቸው እየተነገረ ነው። እሳቸውም እያሉ ነው። የሳውዝ ቤንድ ኢንዲያና የቀድሞ ከንቲባ ፒት ቡቲጅጅ በሁለተኛነት በቅርብ ተከትለዋቸዋል። የሚኒሶታዋ ሴኔተር ኤሚ ክሎቦቻር በጠንካራ የመራጭ ድጋፍ ሶስተኛ በመሆናቸው ብዙዎችን አስገርመዋል። የምረጡኝ ዘመቻቸው ብርታት አግኝቷል እየተባለ ነው። ጂም ማሎን ያጠናቀረው ዘገባ አለ፣ ቆንጅታ ታቀርበዋለች።
በርኒ ሳንደርስ በተራማጅ ዲሞክራቶችና በወጣት መራጮች ጠንካራ ድጋፍ ታግዘው ነው ኒው ሃምፕሻየር ላይ ለአሸናፊነት የበቁት።
Our campaign is not just about beating Trump, it is about
የኛ ዘመቻ ዓላማ ትራምፕን ማሸነፍ ብቻ አይደለም፣ ይቺን አገር ለመቀየርም ጭምር ነው። ዋል ስትሪትን፣ የኢንሹራንስ ኩባንያዎችን፣ የመድኃኒት ኩባንያዎችን፣ ከከርሰ ምድር የሚወጣ ነዳጅ ኢንዱስትሪውንና የወታደራዊ ኢንዱስትሪ ተቋማትን ጠንክረን ለመጋፈጥም ነው።
ባለፈው ሳምንት አዮዋ ላይ ያሸነፉት የቀድሞው የኢንዲያና ሳውዝ ቤንድ ከተማ ከንቲባ ፒት ቡቲጅጅ ኒው ሃምፕሻየር ላይ ሳንደርስን በቀረበ ድምጽ ተከትለዋል። ቡቲጅጅ ዲሞክራቶች ባንድነት እንዲቆሙ እሰራለሁ ሲሉ ቃል ገብተዋል።
አንዳንዶች ወይ ላቢዮት ቆማላችሁ ወይም ያለው ሁኔታ ሊቀጥል ፈላጊ ናችሁ ይሉናል። ነገር ግን አብዛኞቹ አሜሪካውያን በዚህ ጽንፍ በረገጥ አመለካከት የቱጋ መቆም እንዳለባቸው አያውቁም። ደግሞም በአሜሪካ ዘመናዊ ታሪክ ከማናቸውም ከፋፋይ የሆነውን ፕሬዝዳንት 100% አልደገፋችሁንም ብሎ በመደብደብ ልናሸንፈው አንችልም።
ምናልባትም በትናንትናው ምርጫ ውጤት አስገራሚ የሆነው የሚኒሶታ ሴኔተር ኤሚ ክሎብቻር ጠንከር ባለ የመራጭ ድጋፍ በሶስተኝነት ማጠናቀቃቸው ሳይሆን አይቀርም። ክሎብቻር ወደ ኋላ ላይ ለዘብ ያለ አቋም ከሚከተሉ ዲሞክራቶች ጠቀም ያለ ድጋፍ ማግኘታቸውና ባለፈው አርብ ክርክር ጠንከር ብለው መታየታቸው ረድቷቸዋል።
ዶናልድ ትራምፕስ ወርስት ናይትሜር ኢዝ ዛት ዘ ፒፕል ኢን ዘ ሚድል
ከሁሉም በላይ ዶናልድ ትራምፕን የሚያባንናቸው ነገር ያለው ስድቡና ዘለፋ መወራወሩ ግፍግፍ ያደረገው ህዝብ ህዳር ሲመጣ ድምጹን የሚሰጠው ማግኔቱ ነው።
ክሎብቻር የማሳቹሴትስዋ ሴኔተር ኤሊዛቤት ዋረንና የቀድሞው ምክትል ፕሬዝዳንት ባይደንን በመብለጥ ነው ኒውሃምፕሸር ላይ በሶስተኝነት ያጠናቀቁት። ባይደን በአምስተኝነት መጨረሻቸው የፕሬዝዳንትነት ተስፋቸውን አብዝቶ ቢመታባቸውም ደቡብ ካሮላይና ላይ ለደጋፊዎቻቸው ባደረጉት ንግግር መታገሌን እቀጥላለሁ ሲሉ ቃል ገብተዋል።
So when you hear all these pundits and experts, cable TV talkers talk about the race.
ስለዚህ እነዚህ ተንታኞችና ኤክስፐርቶች ስለፉክክሩ ሲያወሩ ገና ነው አላበቃም ብሏቸው ገና መጀመራችን ነው።
ኤሊዛቤት ዋረንም እንዲሁ እቀጥላለሁ ሲሉ ነው ቃል የገቡት።
Our campaign is best positioned to beat Donald Trump in November because we
የእኛ ዘመቻ በህዳር ወር ዶናልድ ትራምፕን ለማሸነፍ ከሁሉም በተሻለ አቋም ተዘጋጅቷል። ምክንያቱም ፓርቲያችን በአንድነት እንዲቆም ማድረግ ስለምንችል።
ብዙዎች የኒውሃምፕሸር መራጮች ፕሬዝዳንት ዶናልድ ትራምፕን ለማሸነፍ የሚችለው ከሁሉም ጠንካራው እጩ ማን ነው የሚለውን ገምግመው ከውሳኔ እንደደረሱ ነው የሚናገሩት። ቲና ኦልሰን በርኒ ሳንደርስን ደግፈዋል።
Yeah, I went with my heart, you know. I believe in Medicare for all, you know.
ገባ ልቤ ደስ ያለው ነው የተከተልኩት። ከሁሉም በላይ ህክምና ለሁሉም በሚለው የማምን ሰው ነኝ። ካደጉት ሀገሮች ይህ የሌለን እኛ ብቻ ነን።
ሊዝ አን ፕላት ደግሞ ድምጻቸውን የሰጡት ለኤሚ ክሎብቻር ነው።
But to be honest, whoever gets the nomination, I mean whoever gets the nomination.
ነገር ግን እነቱን ለመናገር የፓርቲ ጩነቱን ማንንም ያገኝማን ድምጼን ሰጣለሁ።
ነጋዴው አንድሩ ያንግ እና የኮሎራዶ ሴኔተር ቲም ራያን ኒውሃምፕሸር ላይ እጅግ ስለተዳከሙ ከፉክክሩ ወጥተዋል። አሁንም በርካታ እጩዎች የተሰለፉበት የዲሞክራቲክ ፓርቲ ፉክክር በዚህ የካቲት ወር ውስጥ ኔቫዳ እና ደቡብ ካሮላይና ላይ ቅድመ ምርጫው ይቀጥላል።
አመሰግናለሁ ቆንጂት። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ39 ደቂቃ ሊሆነው 20 ጉዳይ ለ4 ሰዓት ማለት ነው። ዝግጅታችንን በ19 በ22 በ25 እና በ31 ሜትር ባንድ እንድትከታተሉ እንጋብዛለን። እንዲሁም በናይል ሳት ቪኦኤ 24 ላይ አለን። በ ፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። እንደዚሁም በትዊተርም እና በሌሎች የማህበራዊ መገናኛዎች ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እንዲሁም ከእጅ ስልካችሁ ቪኦኤ ዶት ኤች ኦ አር ኤን ዶት ኤም ኦ ቢ አይ ላይ ታገኙናላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ በጥራት ዝግጅቶቻችንን መከታተል ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን በአጭር ሞገድ በ19 እና በ25 ሜትር ባንድ ማግኘት ትችላላችሁ። ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆ ጊል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለዜናው አዳነች ፍስሐዬ አብራኝ ነች። እያስተናገርኳችሁ ያለሁት ሶሎሞን አባተ ነኝ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አሜሪካና ህዝቧ The ከአሜሪካ ከተለያዩ ሀገሮች የገቡ ከተለያዩ ብሔረሰቦች የሆኑ የተለያዩ ባህሎችን የሚከተሉ የተለያዩ ሃይማኖቶችና እምነቶችን የሚያምኑ አብረው የሚኖሩባት በራሳቸው አጠራር ሜልቲንግ ፖት እየቀለጠች ያለች እንፍላል ማለት ነው ተብላ የምትጠራ ሀገር ነች። ታዲያ ማህበረሰባዊ ስብጥሩ እንዲህ ሰፊ ይሁን እንጂ አንዱ ሌላውን ያለመረዳት ያለመቻቻል ችግር መኖሩም አይቀሬ ነው። ታዲያ ይህን አለመቻቻል ለመታገል ጥላቻን ለማርገብ የተነሳው ቲቺንግ ቶለራንስ ማጋዚን መቻቻልን የማስተማር መጽሔት ለትምህርት ባለሙያዎች ለመምህራንና ለማናቸውም መቻቻልን ማስተማር ለሚፈልጉ ሁሉ በነጻ ይለግሳል ማስተማሪያዎችን። ሻህናዝ ናፊስ ተከታትለዋለች። ቆንጅታዬ ለዛሬ አሜሪካና ህዝቧ ታቀርባለች።
እዚህ ክፍል የሚማሩት ልጆች የአሜሪካን ህብረተሰብ የብዝሃነት ስብጥር የሚያንጸባርቁ ናቸው። ኤሊዛቤት ክላይን ሮክ ልጆቹ ልዩነትን እንዲያከብሩ አድላዊነትን፣ ዘረኝነትን፣ ማህበራዊ ኢፍትሃዊ አድራጎቶችን ሁሉ እንዲታገሉ በራሳቸው ህይወት የለውጥ ኃይል መሆን ስለሚችሉበት መንገድ ነው የሚማሩት ብለዋል።
If you can't talk about race comfortably, how are we ever going to end systemic racism in our country?
ስለ ዘር ተመችቶ ማውራት ካልቻልክ እንዴት ተቋማዊ ዘረኝነትን ከሀገራችን ታስወግዳለህ? ስለዚህ ጉዳይ ከልጆቹ ጋር መወያየት በጣም ጠቃሚ ይመስለኛል። ስለ ጉዳዩ ለመወያየት ፈቃደኛ ይሆናሉ?
መጤዎችን መጥላት፣ ሰውን ማሸማቀቅ፣ ዘረኝነትን፣ ተመሳሳይ ጾታ አፍቃሪዎችን መጥላት የሚያንጸባርቁ በየመታጠቢያ ቤቱ፣ በየትምህርት ክፍል መቀመጫዎችና ቁምሳጥኖች ላይ የሚጻፉ ስድቦች በአሜሪካ ትምህርት ቢያይ ባወጣው የጥላቻ ወንጀል ጉዳይ ሪፖርት መሰረት ካቻምና እንደ አውሮፓውያን አቆጣጠር በ2018 በሚያስገርም ሁኔታ 70,120 የጥላቻ ወንጀል አድራጎቶች ሪፖርት ተደርገዋል። ሞኒታ ቤል የቲቺንግ ቶለራንስ መቻቻልን ማስተማር የተባለው መጽሔት አዘጋጅ ናቸው እንዲህ ይላሉ።
We already live in a diverse world, in a diverse country here in the United States.
የምንኖረው ስፋት ያለው የብዝሃነት ስብጥር ባላት ሀገር በዩናይትድ ስቴትስ ነው። በዚያ ረገድ የበላይና የበታች እንደሌለ የመገንዘብ ነገር ነው። ልዩነት ውበት ነው። የመጣበት ካንተ የሚለይ ባህላዊ ስረ መሰረቱ ካንተ ጋር አንድ አይነት ካልሆነ ሰው ጋር መተዋወቅ ውብ ነው። የሚያስፈራ ነገርም የለውም። ይህን ግንዛቤ ታዲያ ወጣቶቹ ላይ ቀደም ብለን ማስረጽ ብንጀምር አድገው ውሳኔ ሰጪዎች የሚሆኑት የምክር ቤት አባላት፣ መምህራን የሚሆኑት እነሱ ስለሆኑ ምናልባት ህብረተሰባችንን ሊቀይሩ ይችሉ ይሆናል ብለን ተስፋ እናደርጋለን።
ከመምህራኑ አንዷ ኤሊዛቤት ክላይን ሮክ እንዲህ ሲሉ ያክላሉ።
If we can get them at this age now where they're ready to sit and listen to different perspectives and express how they feel.
ቁጭ ብለው የሌሎችን አመለካከቶች ለማድመጥ ዝግጁ በሚሆኑበት እድሜ፣ የራሳቸውንም ሐሳብ በሚገልጹበት በዚህ እድሜያቸው ካገኘናቸው ማህበረሰቦቻችን ወደፊት የተሻለ ተስፋ ይኖራቸዋል ብዬ አስባለሁ።
በዚህ ትምህርት ውስጥ ታዲያ ልጆች በማናቸው መልኩ ከመቻቻል የራቀ ሁኔታ ሲያጋጥማቸው ምን ማድረግ እንደሚገባቸው ይማራሉ። የቲቺንግ ቶለራንስ መቻቻልን ማስተማር መጽሔት አዘጋጇ ሞኒታ ቤል በድጋሚ ያስረዳሉ።
That when you see injustice happening, you can actually take action against it.
ትክክል ያልሆነ ድርጊት ሲፈጸም ስታዩ እንደ ግለሰብ ያንን በመቃወም እርምጃ መውሰድ ትችላላችሁ። በጋራም በቡድን ወይም በድርጅት እንዲሁ ሊቃወሙት እንደሚችሉ እናስተምራቸዋለን። ምክንያቱም ለውጥ ልናመጣ የምንችለው አብረን ከሰራን ነውና።
ቶለራንስ ወይም መቻቻል የተሰኘው መጽሔት አላማውን ጥላቻን እንዳይስፋፋ ለመከላከል አድርጎ የተመሰረተው እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት ነው። አብዛኞቹ በዚህ መጽሔት ላይ ጽሑፍ የሚያቀርቡት ቋሚ ተከታታዮች ሳይሆኑ ባቀረቡት መጠን የሚከፈሉና የማይከፈላቸውም በጎ ፈቃደኞች ናቸው። ታዲያ የሚያቀርቧቸው አምዶች ማህበራዊ ጉዳይ የሚያነሱ ብቻ ሳይሆኑ በብዙ የአሜሪካ አካባቢዎች የማይነሱ ተደርገው የሚወሰዱ ጉዳዮች ላይ ውይይት እንዲካሄድ ይቀሰቅሳሉ። በቶለራንስ መጽሔት ላይ የወጡ አምዶች ካሁን በፊት 2 የኦስካር አንድ የኤሚ እና በርካታ ሌሎች ሽልማቶችን አሸንፈዋል።
አመሰግናለሁ። አመሰግናለሁ ቆንጂት። ወደ ተከታዩ ዝግጅት እንለፍ። ዲሞክራሲ በተግባር። በኢትዮጵያና በኤርትራ መካከል ያለውን የድንበር ጉዳይ በዘላቂነት ለመፍታት የኛ የመሪዎች ተገናኝቶ መነጋገር አስፈልጊ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ህወሓት የተመሰረተበትን 45ኛ ዓመት ምክንያት በማድረግ ከአንድ የክልሉ ጋዜጣ ጋር ቃለ ምልልስ ሲያደርጉ የሁለቱ ሀገሮች የድንበር ጉዳይ በህግና በስርዓት መቋጫ ሊደረግለት ይገባል ብለዋል። ምክትል ርዕሰ መስተዳድሩ ለጋዜጣው ከቀናት በፊት እንደሰጡት በተገለጸውና ትናንት ይፋ በተደረገ ቃለ ምልልሳቸው ላይ በክልላቸው የሰላምና የልማት እንቅስቃሴ እንዲሁም በሀገሪቱ ወቅታዊ ሁኔታዎች ላይም ተናግረዋል። ሙሉጌታ አጽባሃ ዝርዝሩን ይዟል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበርና የትግራይ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከመቃልህ ትግራይ ጋዜጣ ጋር ባደረጉት ቃለ መጠይቅ ድርጅታቸው ህወሓት ከ45 ዓመታት በፊት ለትጥቅ ትግሉ የተነሳበት ምክንያት ሲናገሩ ያኔ አማራጭ ሐሳቦች በሰላማዊ መንገድ ለማቅረብ ስለታገደ እንደነበር አስታውሷል። ትግሉ ተቀጣጥሎ ለድል እንደበቃ የገለጹት የህወሓት ሊቀመንበር ለ28 ዓመታት በትግራይም ሆነ በሀገር ደረጃ ሰላም ተረጋግጦ እንደቆየ በክልሉ ውስጥ ከ60 ከመቶ በላይ እንደነበረ የጠቆሙት የደህነት መጠን ወደ 29 ከመቶ እንደወረደና ልማትና እድገትም እንደተመዘገበ ተናግሯል። ሊቀመንበሩ አክለው ባለፉት 2 አመታት ግን በአገሪቱ ሰላም ደፍርሶ የኢኮኖሚ እድገት ቁልቁል መሄድ ጀምሯል ብለዋል።
ዘሪኩ ይዘለው ሁሉ ኢኮኖሚውን ያጥር ጊዜ ሆነ ብር ይራለይ
እንደሚታየው ታውቋል። ኢኮኖሚውም ባጭር ጊዜ ቢሆንም ወደ ኋላ እየተመለሰ ነው። ወደፊት ይጓዝ የነበረውን ኢኮኖሚ ነው እየተመለሰ ያለው። ይህንንም እድሜው በጨመረ ቁጥር አስቸጋሪ ነው፣ መርዘም የለበትም ነው ይያልን ያለ ነው። ባለፈው 27 ወይም 28 አመታት የነበረው ሰላም እኮ በአሁን ጊዜ የለም። ያለ ሰላም የትኛው ልማት ነው መፈጸም ይቻለው ነው ያሉት። የሀገሪቱ ሁኔታ ወደ ባሰ ችግር እንዳይሄድ እየሰሩ መሆናቸው የህወሓት ሊቀመንበር ተናግረው የትግራይ ህዝብና መንግስት ለማንበርከክ የሚደረገውን እንቅስቃሴ በህዝብና መንግስት እየተመከተ ነው ብለዋል። ዶክተር ደብረጽዮን በምርጫ ጉዳይ ላይ ሲናገሩ በአሁን ጊዜ ላለው የሀገሪቱ ችግር መፍትሄው ምርጫውን በጊዜ ማካሄድ ነው ብለዋል። ብልጽግና ፓርቲ የኢህአዴግ ወራሽ መሆኑን ይናገራል። እኛ እየተናገርን ያለነው ግን ስልጣኑ በኃይሉ የያዘ እንጂ ህጋዊ ወራሽ አለመሆኑን ነው። መፍትሄው ህዝቡ በምርጫ እንዲወስን ማድረግ ነው ብለዋል።
ወሳኝቲያ በተባለ በተና ህገ መንግስቲ ማዕልቱ አኺሉ ጥርሐኩን
ምርጫው ወሳኝ ነው በተባለው በህገ መንግስቱ በተቀመጠው ብቻ አይደለም። ያለንበት ሁኔታ መጥፎ ስለሆነ ወደ ባሰም ሊሄድ ስለሚችል ከዛም ሊያድነን የሚችል ነው ምርጫ ነው ያሉት። ፓርቲያቸው እየተዘጋጀና እየተንቀሳቀሰም እንደሆነ ሊቀመንበሩ ተናግረው በክልሉ ውስጥ የሚገኙ የፖለቲካ ፓርቲዎችም ለምርጫ እንዲዘጋጁ ጥሪ አቅርበዋል። የዲሞክራሲን ምህዳር ለማስፋት መንግስታቸው እንደሚሰራና ፓርቲዎቹን ለማገዝም ዝግጁ መሆኑን ተናግረዋል። ከኤርትራ ጋር ስላለው የሰላም ሂደት ሲናገሩ ሰላም የህዝቦች ፍላጎት እንደሆነ ገልጸው የድንበር ጉዳይን በዘላቂነት ለመፍታት ደግሞ የኛ የመሪዎች ተገናኝቶ መነጋገር አስፈልጊ ነው ብለዋል።
ብክልታና ገጽ እንሰራለን ተሰላም
በሁለታችን ማቅጣጫ ለሰላሙ መስራት አለብን። ትክክለኛውን ሰላም እንዲመጣ እንደ ህዝብ ልንሰራ ይገባል። የሚመለከተው አካልም በጉዳዩ ላይ መስራት አለበት። የሰላም ሂደቱም መንግስት ነው ያደናቀፈው ብለን ነው የምናምነው፣ ህዝብ አይደለም። ግን ሰላም ለማምጣት ሁለታችንም ህዝቦች ከሰራን እናገኘዋለን። ዛሬ ባናገኘው ነገም ካልሆነ ደግሞ ከነገ ወዲያ እናገኘዋለን። ፍላጎታችን እሱ መሆኑን ያውቃሉ። አሁንም ግን ደጋግመን ሰላሙ እንዲረጋገጥ ዝምድናችን ወደ መደበኛ እንዲሸጋገር እንሰራለን። ያልተቋጩ የድንበር ጉዳይ ይሁን ሌሎች ህግና ስርዓት ይዘው እንዲያልቁ እንፈልጋለን። በጦርነት የሚቋጭ ነገር አለ ብለን አናምንም። ዓለማዊ ህጎች አሉ። በተለይ የኛ ጉዳይም የዓለም ማህበረሰብ የሚያውቀው ጉዳይ ነው። በተቋማዊ አሰራር መቋጫ ላይ እንዲደርስ ዝግጁ ነን። ስለዚህ በውይይት ተቀራርበህ የሚፈጸም ጉዳይ ነው። ሳትገናኝ የሚያልቅ ጉዳይ የለም። በአሁኑ ጊዜ መገናኘቱ ነው የሌለው ብለዋል። የኤርትራ ስደተኞች ትግራይ ውስጥ እንደፈለጉ መንቀሳቀስ እንዲችሉ ለማድረግ እየሰሩ መሆናቸው ምክትል ርዕሰ መስተዳድሩ ጠቁመው ወደዚህ እየመጡ ያሉት ኤርትራ ውስጥ ያለውን ስርዓት ስላልተመቻቸው በመሆኑ በስደተኞች መጠለያዎች ውስጥ ሆነ በተለያዩ አካባቢዎች እንዲኖሩ እያደረግን ነው ብለዋል። የትግራይና የኤርትራ ህዝቦች በጋራ የሰሩት ታሪክ እንዳላቸው ሁሉ ወደፊትም የጋራ ታሪክ ይሰራሉ ብለዋል። አክለው ዶክተር ደብረጽዮን
ቀደም ታሪክ አለና ግን በነቀደም ታሪክ ምን ነበር እንደል
የድሮ ታሪክ አለን ግን በድሮ ታሪክ መኖር አንፈልግም አዲስ ታሪክ አሁን ተቀራርበን መስራት አለብን ከችግራችን እንድንወጣ እነሱም ከችግራቸው እንዲወጡ መገናኘት አለብን አብረን እንድንለማ መጠጋጋት አለብን ነው ያሉት ዶክተር ደብረጽዮን ቃለ መጠይቁን ያደረጉት የካቲት 11/45ኛ ዓመት ምክንያት በማድረግ ቀድሞ ያካሄዱት እንደሆነ ያገኘነው መረጃ ያሳያል። የህወሓት ሊቀመንበር ይህንን ትናንት ለህዝብ ይፋ የተደረገው ቃለ ምልልስ ከሰጡ በኋላ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገራቸው ቴሌቪዥን ባደረጉት ቃለ ምልልስ በአሁን ጊዜ በአፍሪካ ቀንድ አካባቢ ለሚስተዋለው ትርምስ ችግር ሁሉ የህወሓት መሪዎችና የውጭ እጆች ያሏቸውን ኃይሎች ተጠያቂ አድርጓል። ለዚህ ክስና የኤርትራው ፕሬዝዳንት ላነሷቸው የሰላም የድንበር የኢትዮጵያ ምርጫና ሌሎች ጉዳዮች የህወሓት መሪዎች ምላሽ እንዲሰጡ ተደጋጋሚ ተከታታይ ጥረቶች ብናደርግም እስካሁን መልስ አልሰጡም። የፓርቲው ቃል አቀባይ ቃል ቢገቡልንም እስካሁን ልናገኛቸው አልቻልንም። በሀገር ደረጃ አለ ተብሎ ስለሚነሳው የኢኮኖሚ መቀዛቀዝ ትችት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለፓርላማ አባላት በሰጡት ገለጻ የለውጥ አመራሩ ስልጣን ከያዘ ጀምሮ ከፍተኛ የሆነ የኢኮኖሚ ማህበራዊና ፖለቲካዊ ስኬት አስመዝግቧል ብለው ነበር። ለማሳያም ባለፈው መንፈቅ ለ1.2 ሚሊዮን ዜጎች የሥራ ዕድል መፈጠሩን ጠቅላይ ሚኒስትሩ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ። ተከታዩ ዝግጅት ሴቶችና ቤተሰብ ነው። የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ከጥር 1 እስከ ጥር 30 ተከብሯል። የዘንድሮ የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነው። አዲስ ቸኮል ድሬዳዋ ላይ አከባበሩን ተከታትሎ ተከታዩን ዘግቧል።
ከ33 ዓመት በፊት ለመጀመሪያ ጊዜ በኬንያ መከበር የጀመረው የጤናማ እናትነት ወር አከባበሩ ትኩረት አድርጎ የነበረው በወቅቱ ከፍተኛ የነበረውን የእናቶች ሞት መቀነስ አስፈላጊ በመሆኑ ነበር። ሀገራቱ ለአከባበሩ የሚመቻቸውን ወር እንዲመርጡ የተደረገ ሲሆን ኢትዮጵያም ጥርን ለዚህ አከባበር መርጣለች። በኢትዮጵያ ላለፉት 14 ዓመታት ከጥር 1 እስከ 30 የጤናማ እናትነት ወር በልዩ ልዩ ዝግጅቶች ሲከበር ቆይቷል። በሀገር አቀፍ ደረጃም ዘንድሮ ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት ነው አከባበሩ የተጀመረው። ስለ ዘንድሮ አከባበር የድሬዳዋ ጤና ቢሮ ተወካይ ኃላፊ አቶ ፊላህመድ የሚሉት አላቸው።
ክብረ በዓሉ ብዙ ነገሮችን ትኩረት አድርጎ ተነስተዋል። አንደኛው የማህበረሰቡን ግንዛቤ መጨመር ላይ ነው ያለው። ማህበረሰባችን ለእናቶች ያለው ትኩረት ምን ይመስላል? በትምህርት ቤቶች፣ በሚዲያ ላውንች እናደርግም የማህበረሰብ ክፍሎች ጠርተን ግንዛቤ መስጠት ላይ ነው። ሁለተኛ እንዳልሽው አንድም እናት በወሊድ ምክንያት ሞት የለባት የሚል ነገር ስላለ እሱን ለመከላከል መጀመሪያ ማድረግ ያለብን እናቶች ወደ ጤና ተቋም ማምጣት ነው። ከመጡ በኋላ ብዙ ደም መፋሰስ፣ በደም እጥረት እናቶች እንዳይሞቱ ከዚህ ጎን ለጎን የደም ልገሳ ፕሮግራም ይኖረናል። ሶስተኛው ደግሞ የተቋሞች ኃላፊዎች ራሱ የእናቶችን ሞት ለመቀነስ ትልቅ ድርሻ ስለሚወስዱ በዚህ ላይ ይሳተፋሉ። አራተኛ የተለያዩ የማህበረሰብ ክፍሎች፣ ሃይማኖት አባቶች፣ ማህበረሰብ መሪዎች፣ የጎሳ መሪዎች በዚህ ላይ እንግዲህ እንዲያደርጉና ግንዛቤ እየፈጠን የሚያያለንበት ሁኔታ ነው ያለው።
በጤና ሚኒስቴር የእናቶች ጤና ቡድን አስተባባሪ የሆኑት አቶ ዘነባ ካለ የእናቶችን ጤና ከመጠበቅና እናቶችን በወሊድ እንዳይሞቱ ከመከላከል አንጻር በመቶ ዓመቱ የልማት ግብ ወይም በእንግሊዘኛው አጽሮት ኤምዲጂ ጥሩ መሻሻል መኖሩን ገልጸው አሁንም ግን ብዙ ይቀረናል ይላሉ።
በተለይ የእናቶችን ላለፉት የመቶ ዓመቱ ላይ ጥሩ አፈጻጸም አይተናል። ያማለም ምን ያህል ነው? 72% ነው የቀነስነው። 75% ነበር አገሮች የ75% መቀነስ አለባቸው ተብሎ አግሬድ አድርገናል። ኢትዮጵያ ፈርማለች 5% ካለችበት ቀንሳለሁ ብላ አግሪ አርጋ 72% ቀንሳለች። ስለዚህ አፈጻጸሙ ጥሩ ነው በሚባል ደረጃ ነው ያለው። የኤምዲጂ ማጠቃለያ ወርክሾፕ የተካሄደው ኢትዮጵያ ውስጥ ነው። ያ ማለት 27000 ነበር። ኤምዲጂ ከመጀመራችን በፊት 27000 እናቶች በአመት ይሞቱ ነበር። ልክ ኤምዲጂ ሲንጨርስ ደግሞ 12000 ነው።
በድሬዳዋም በተመሳሳይ ከፍተኛ መሻሻል የታየ ቢሆንም በያዝነው አመት ግን የመጨመር አዝማሚያ ታይቷል ብለዋል። ባለፈው አመት አመቱ ሙሉ በወሊድና ተያያዥ ችግሮች ለልፈተ ተዳረጉ እናቶች 16 የነበረ ሲሆን በዚህ አመት ግን በ6 ወር 13 እናቶች ለልፈተ ተዳርጓል ብለዋል። እንዳጠቃላይ ግን ከሌሎች አፍሪካ ሀገሮች አንጻር ሲታይ ከፍተኛ ለውጥ የታየበትን ይህን ውጤት ለማግኘት በጤናው ዘርፍ ብዙ ነገሮች ተሰርቷል ይላሉ አቶ ዘነበ።
ባለፉት 10 አመታት እንኳን ብናይ የሰራነው ስራ ሁላችንም የምናቀው የማንክደው መሬት ላይ ያለው የጤና ድርጅት መስፋፋት ነው። ያ ማለት በፊት ያሉ ጤና ጣቢያዎቻችን በጣም ትንሽ ነበሩ። አሁን ኦልሞስት 4000 ጤና ጣቢያዎች አሉ። 1:25000 በሚለው ካልኩሌሽን ህዝብ ኦልሞስት አቺቭ አድርገናል። ግን አሁን ተጨማሪ ያስፈልገናል። ለምን ፖፑሌሽናችን ተቀምጦ አይደለም የተጠበቀ? 1:25000 ጤና ጣቢያ ገምተን አስቀምጠናታል። አሁን ፖፑሌሽኑ ዳብል ሆኗል። ስለዚህ አሁን ሌላ ቅል ያስፈልገን ይችላል። እሱ እየተሰራበት ይሆናል እንደ ሀገር ይሰራበት አብያ ስለዋለ እሱ መታሰብ አለበት። ግን የመጀመሪያው ግን መወሰድ ያለበት 1:25000 በሚለው ቀመር አቺቭ አድርገናል። ሁለተኛው የነበሩ ሆስፒታሎቻችን በጣም ትንሽ ነበሩ። አሁን 400 ሆስፒታሎች ደርሰናል። ስለዚህ ሶስተኛው አምቡላንሶች ናቸው። ምክንያቱም ከጤና ጣቢያ ወደ ሆስፒታል ለማድረስ የሚያስፈልግ አምቡላንስ ቁጥር ኦልሞስት የለም ነበር። ስለዚህ አምቡላንስ በአሁን ሰዓት እንኳን ያለን አምቡላንስ ሚኒመም አንድ ነው። አንድ በወረዳ አንድ ሁለት ያላችሁ ኢቭን አሁን ፐርሄል ሴንተርም የጀመሩ ወረዳዎች አሉ። አሁን ዳታው ስለሌለ ነው እንጂ በእርግጠኝነት ሆኜ መናገር የምችለው አትሊስት በወረዳ አንድ ምለው እርግጠኛ ነኝ። ሶስተኛው የባለሙያ ከዚህ በፊት ከ10 አመት በፊት ሚድዋይፍ ለእናቶች ብቻ አገልግሎት የተወሰነ በዚህ ሰዓት በ10 አመታት ፕሮግረስ ኦልሞስት 16000 ሚድዋይፍ ተምሮ ወደ ስራ ገብቷል ማለት ነው። ስለዚህ በሾርት ተርም የምንሰጠው ስልጠናና 4 አመታት ስልጠና የምታወጣው እንትን ኬሩ ይለያያል። እስከዛሬ በእንደ ነበር የምንሰጠው ካልከኝ ሌላውን ባለሙያ 3 ወር አሰልጥና ነው። 3 ወር ታሰልጥነውና ወይ 2 ወር ሲምፕል ትሬኒንግ ተሰጠውና ዴሊቨር ታደርጋለህ። አሁን ግን አንድ ዲግሪ ሚድዋይፍ ታሰልጥን 4 አመት ሙሉ ስለ እናት ጤና ብቻ ነው የምታስተምረው ማለት ነው። አንድ እሱ ነው የባለሙያ አቅርቦት ነው። እስቲል ግን ችግሩ ቢኖርም ማለት ነው። ሶስተኛው ዲማንድ ነው እናት ራሱ። ስለዚህ ማሳያው ምን መሰለ? ከ10 አመት በፊት በጤና ድርጅት የሚወልዱ እናቶች ቁጥር 5% ነበር። አሁን 50% ደርሷል።
በአሁኑ ሰዓት የእናቶች ሞት መንስኤ ተብለው ስለተለዩ ጉዳዮችም አቶ ዘነበን አናግረናቸው ነበር።
ማንችሎ ከተባለ ቤት ይወልዳሉ። በሁለት ሰዓት ውስጥ ገዳይ የሚባለው ሰው በቃ በተለይ ሩራል አካባቢ ከገጠር ወልዳ መፍሰስ ጀምሯት ከሆነ የምትመጣው ጤና ድርጅት ሳትደርስ የሞት እድሉ በጣም ሀይ ነው። ሌሎቹ 7-5 ቀን አቆይቶ ነው የሚመጡ። ደም መፍሰስ ከጀመረ ግን በሁለት ሰዓት አጭር በመሆኑ እናትን ሞት እናትረፍ አልቻለም። ስለዚህ የደም መፍሰስ ነው 50%ን እንኳን የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳን መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን መግባት ስለሚችል ማትረፍ ይችላል። ከጤና ድርጅት መጣ ግን ማትረፍ አንችል። ሁለተኛው ምክንያት ኦልሞስት 20%ቱ በደም ግፊት። ይሄን የደም ግፊት ምልክቱን አውቃ ቶሎ ካልመጣች በስተቀር ኮንቨልስ አርጋ ራሷን ስታ ብዙ ቆይታ ከሆነ በተለይ የተለያየ እምነት አለ። ራሷን ስስት ሌላ እምነት አላቸው ጉጠር አከባቢ የሚሉን ማለት ነው። እናት እሱ ምክንያት ያረጉ ካቆያት ብትመጣ እንኳን በህይወት የማትረፍ እድላችን በጣም ሀይ ነው። አንዱ እሱ ነው። ስለዚህ 20-50-70% ስለዚህ ትልቁን ፈሰል የሚይዘው እነዚህ ሁለት ምክንያት ናቸው። ሶስተኛው ምክንያት የተራዘመ ምጥ። የተራዘመ ምጥ ምንድነው? እንግዲህ ከ5-15% የሚሆኑት በቃ በኦፕራሲዮን መውለድ አለባቸው ኢትዮጵያ ውስጥ። ስለዚህ እነዚህ እናቶች በፍጹም በማህፀናቸው ሊወልዱ አይችሉም። ግን ይችላል ማወቅ አትችልማ። ስለዚህ ቤቱን ለመውለድ ወስና አንድ ቀን ሁለት ቀን ሶስት ቀን ትገፋለች፣ ግን መውለድ አትችልም። በኦፕራሲዮን ይችላል መውለድ የሚችለው። ስለዚህ ይሄ መጨረሻ ላይ ምን ይሆናል? ስትሞት ወይ ደግሞ ራሷን ስትስት ነው ወደ ጤና ድርጅት የምትመጣው። ሶስተኛው ምክንያት ይሄ ነው።
የእናት ሞት ዜሮ ማድረግ አይቻልም የሚሉት አቶ ዘነበ ባደጉ ሀገራት ደረጃ የእናት ሞት መጠን ለመቀነስ ከተለያዩ ባለድርሻ አካላት የሚጠበቅ ሚና አለ ይላሉ። ትልቁ ሚና የሚጠበቀው የጤና ባለሙያዎች ላይ ነው የሚሉት አቶ ዘነበ ከጤና ኤክስቴንሽን ባለሙያዎች እስከ ድጋፍና ክትትል አድራጊ ሚድዋይፎችና የሕክምና ዶክተሮች ድረስ ቁልፍ ሚና ይጫወታሉ ይላሉ። መንግስት የጤና መሰረተ ልማትን በማስፋፋት ጥራት ያለው የጤና ትምህርት በማዳረስና ስልጠናዎችን በማመቻቸት እንዲሁም ምቹ ፖሊሲ በመዘርጋት ሚናውን መወጣት አለበት የሚሉት አቶ ዘነበ ህብረተሰቡም የሚጠበቅበት አለ ይላሉ። የእናት ሞት ቀዳሚ መንስኤ የሆነው የደም መፍሰስ ለመከላከል በየጤና ተቋማቱ በቂ የደም አቅርቦት መኖር እንዳለበት የሚገልጹት አቶ ዘነበ ለዚህም ደም መለገስ በዘመቻ መልኩ ሳይሆን ባልሆኑ በየአካባቢው በቋሚነት መስፋፋት አለበት ሲሉ ይመክራሉ። የአመለካከት ክፍተቶችን በመቅረፍና እናቶች በጤና ተቋማት ክትትል አድርገው እንዲወልዱ በመደገፍ ረገድም ከሁሉም የሚጠበቅ ሚና አለ ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ቸኮል። ክቡራትና ክቡራን ዝግጅታችን በዚህ ተጠናቀቀ። የትግርኛ ዝግጅት ይቀጥላል ከኛ በኋላ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም።
ፍራንክልተን